ومن نبيات. ውድ ወንድሜ እንደምን አለ? እኔ ቸሩ መድኃኒዓለም የተመሰገነ ይሁን በጣም ደህና ነኝ። እንኳን ለጾመ ነቢያት አደረሰ። መቼም የጾም ክንዳለ ህሙን ነው። ለዚህም ነው ዛሬ ስለዚህ ጾም ጥቂት የምንወያየው። እንደምታውቀው ጾም ጾመ ከሚለው የግዕዝ ግስ የወጣ ቃል ሲሆን ትርጉሙም ታቀበ ተከለከለ ማለት ነው። ከዚህም በመነሳት ጾም ማለት በታወቀ ጊዜም የሰው ከምግብ ከአጠቃላይ ስጋ ከሚያስፈልጉ ነገሮች መከልከል ነው። ይህች ደገኛ ምግባር ታዲያ የመጀመሪያዎቹ ሰዎች አዳምና ሔዋን በገነት ሲኖሩም የተሰጣቸው ሕግ ነበረች። በኦሪት ዘፍጥረት ምዕራፍ 2 ቁጥር 16 እስከ 17 ተጽፎ እንደምናገኘው ማለት ነው። እና የሚገርመሃል እናታችን ሔዋንና አባታችን አዳም ይህን ሕግ ለሰባት ዓመት ከሶስት ወር አበክረው የኃጢአትን በር ዘግተው ይኖሩ ነበር። ነገር ግን ሕጉን በመጠበቅ ባለመጽናታቸው ሞት ተፈረደባቸው፣ የኃጢአትን በርም ተከፈተች። በዚህም ጾም የሰው ልጅ ከአምላኩ የሚያገናኝ ድልድይ እንደሆነ በግልጽ ታወቀ። እናም በብሉይ ኪዳን በተለያዩ የመጽሐፍት ክፍሎች እንደምናገኘው ብዙዎች ጾመው ከመጣባቸው መቅሰፍት ድነዋል፣ ከእግዚአብሔር ዘንድም ምሕረትን ተቀብለዋል። በሐዲስ ኪዳንም ለአርአያ ለቤዛ የመጣው ሕግን የሠራው ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀን 40 ሌሊት ጾሙ። በጾሙ ማብቂያ የዲያብሎስን ፈተና ድል አደረገም። ስለ ጽድቅ የሚራቡ ብፁዓን ናቸው፣ ማቴዎስ 5 ቁጥር 6። ይህ በጸሎትና በጾም ካልሆነ በቀር በምንም ሊወጣ አይችልም፣ ማርቆስ ምዕራፍ 9 ቁጥር 29 በማለት በተግባርም በቃልም አስተማረ። ወንድሜ ሆይ አይገርምም? እርሱ ለእኛ በሠራልን ሕግ ዝቅ ብሎ ተዳኘበት። ይህን ሁሉ የተመለከቱም በሕይወትም የተጠቀሙበት አባቶቻችን ታዲያ ይህን ታላቅ መንፈሳዊ የጦር ዕቃ እንታጠቅ ዘንድ ሥርዓት ሰሩልን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሥርዓት መሠረትም ጾም የግልና የአዋጅ ተብሎ በሁለት ይከፈላል። እነዚህ ምንድን ናቸው ያልክ እንደሆነ የግል ጾም ማለት አንድ ክርስቲያን ከንስሐ አባቱ ጋር ተነጋግሮ በአበ ነፍሱን አማካኝነት ታዞ የሚጾመው አባት በልጁ ላይ አለንጋ ባነሳበት ጊዜ እንደሚርበተበተው ይቅርታ እንደሚጠይቀው ከመጣብን መቅሰፍት እንድን ዘንድ የምንጾመው ነው። የአዋጅ ጾም ደግሞ ሁሉም አማኝ በአንድ ከልጅ እስከ አዋቂ ካህናትና ምዕመን ጋር የሚጾመው ነው። እነዚህም ሰባት ናቸው። ታዲያ ይህ አሁን እየጾምን ያለነው ከእነዚህ ከሰባቱ ወገን ነው። ጾመ ነቢያት ከስሙ መረዳት እንደምትችለው ከአባታችን አዳም ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከተወለደበት ጊዜ ድረስ የነበሩ ደጋግ አባቶች ነቢያት ለአዳም ከልጅ ልጅ ተወልጄ አድንሃለሁ ሲል የገባለትን ቃል ኪዳን ተፈጽሞ ለማየት የሰው ልጅ ወደ ቀደመ ክብሩ ተመልሶ ለማየት ከነበራቸው ጽኑ ፍላጎት የተነሳ የያዙትን ሱባኤ የጾሙትን ጾም አብነት አድርገን የምንጾመው ጾም ነው። ይህም ጌታ በማቴዎስ 10 ቁጥር 40 እናንተን የሚቀበል እኔን ይቀበላል፣ ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል፣ ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ብሎም በገባልን ቃል ኪዳን መሠረት የእነዚህን ቅዱሳን በረከት እናገኛለን። ነገር ግን ወንድሜ ሆይ አስተውለን ብንጾመው የጾሙ በረከት በዚህ አያበቃም። ዛሬ እኔና አንተ የምንኖረው ይህ ሱባኤ የተቆጠረለት ትንቢት የተነገረለት መድኃኒት ተወልዶም ዓለምን ከኩነኔ ከፍዳ ባዳነበት በምሕረት ዘመን ነው። ቢሆንም ይህንን ጾም ከመጾም የሚያግደን አንዳች ምክንያት የለም። ምክንያቱም መድኃኒቱ ለዓለም ሁሉ የተሰጠ ቢሆንም ይህን መድኃኒት ተጠቅሞ ከኃጢአቱ ቁስል የተፈወሰ ግን ጥቂት ብቻ ነው። ይገርምሃል፣ እነ ነቢዩ ኢሳያስ የጌታን መምጣት ይጠባበቁት የነበረው ጽድቃችን እንደ መርገመ ጨርቅ ተቆጠረብን ብለው ነበር። ምን ጽድቅ ቢሰሩ ከሞት ሞት አያመልጡም፣ ሞት ወደ ዓለም ገብቶ ነበርና። በዚያ ዘመን የሰው ልጅ በዲያብሎስ ቀንበር ስር ወድቁም ኃጢአት ያለ ከልካይ ተንሰራፍቶ የነበረበት ዘመን ስለነበር አባቶቻችን እስከ ዕድሜያቸው ፍጻሜ ድረስ የጌታን መወለድ ለማየት የዚያን የሰቆቃ ዘመን ማብቃት በትጋት ይጠባበቁ ነበር። ታዲያልህ እነዚህ አባቶች ይህ የምሥራች ጌታ በተወለደበት ዘመን በሕይወት ለነበሩት በአጸደ ሥጋ በሕይወት ላልነበሩት በዕለተ ዓርብ በሲኦል የፍጻሜው ብሥራት ተሰብኮላቸዋል። ከሞት ወደ ሕይወት፣ ከጨለማ ወደሚደንቅ ብርሃን ተሸጋግረዋል። ይህንን ስታስብ ታዲያ መጾምህ ግድ እንደሆነ እንደምትረዳ ተስፋ አድርጋለሁ። ምክንያቱም እስራኤላውያን ሙሴ ስለመራቸው ብቻ ከነአንን አልወረሱም። በየመንገዱ በፈጸሙት በደል 40 ዓመት በበረሃ ሲቅበዘበዙ ቆይተዋል። መቼም ከግብፅ ከወጡት እስራኤላውያን ሁለት ሰው ብቻ የተስፋይቱን ምድር እንደወረሰ አታውቅም የሚል ግምት የለኝም። ይህን ካወቀ ደግሞ ዛሬ እኔ እናንተም በምሕረት ዘመን መኖራችን መዳናችንን አያረጋግጥም። በጥምቀት ክርስትና ከአብራክ መንፈስ ቅዱስ ከማኅፀነ ዮርዳኖስ ደግሞ መወለዳችን ብቻውን መንግሥተ ሰማያትን አያስወርሰንም። ስለዚህ ይህንን ጾም አባቶቻችን ጽድቃችን እንደ መርገም ተቆጠረብን ሲሉ የለመኑትን ልመና አስበን ብንጾምም፣ ነገር ግን እኔ እናንተም ዛሬ ልመናችን ሌላ ነው። የጽድቅን ሥራ የምንሠራበትን እምነትና መንፈሳዊ ኃይል ስጠን ማለት የሚገባን አይመስልህም? ከላይ በመግቢያዬ ላስታውስ እንደሞከርኩት ጾም የነፍስን ቁስል የምትፈውስ ለጎልማሶች ትዕግስትን የምታስተምር ናት። ፈቃደ ሥጋን ለፈቃደ ነፍስ የምታሳድር ምግባር ናት። ኃጢአት ምድሪቱን በሞላበት በዚህ ዘመን መጾምን እንደ ቀልድ አትመልከተውም። ይልቅስ ወደ ተሻለውና ወደ በለጠው ደረጃ ለመድረስ ራስን አበርታ እንጂ። አሁን ብዙ አልኩ መሰለኝ፣ ይብቃኝ። ግን ከመጨረሲ በፊት አንድ ነገር ላስታውስን። ብፁዕ አባታችን አቡነ ጎርጎሪዎስ ቃል እንደሚሉት የዘመኑ ሰማዕትነት ፈቃደ ሥጋን ለፈቃደ ነፍስ ማስገዛት መሆኑን እግዚአብሔር የሳምንት ሰው ካለን ከዚሁ ጉዳይ ጋር የተያያዘ ነገር አንስተን እንወያያለን። እስከዚያው ግን ለዘመኑ ሰማዕትነት የበቃን ያድርገን እያልኩ እሰናበታለሁ። ወስብሐት ለእግዚአብሔር። Thank you.